ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 15 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 15 ቀን 262 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የተብዳቢዎች አምድ ፕሮግራማችንን አቅርበን ክፍላንድ ዝግጅታችን ይተካላል። በቅድሚያ ዜና።
በዚህ አመት የተከሰተው ከባድ ክረምት በሚያስከትለው የጎርፍ አደጋ ምክንያት ወደ 2 ሚሊዮን የሚጠጉ ወገኖች ሊጎዱ እንደሚችሉና 434000 የሚሆኑ ሊፈናቀሉ እንደሚችሉ ግምት ተወስዶ የነበረ መሆኑን የብሔራዊ አደጋና ስጋት ኮሚሽን ስራ አመራር ኃላፊዎች ለዜና ተቋሞች በሰጡት ማብራሪያ ገልጸዋል። በዚህ አመት ከናሴ ወር አጋማሽ ጀምሮ የጣለው ዝናብ ባስከተለው ጎርፍ ብቻ 170000 ያህል ነዋሪዎች ጉዳት ሲደርስባቸው 130000 የሚሆኑት ደግሞ ከቀያቸው መፈናቀላቸው ተገልጿል። በአፋር በአዋሽ ወንዝ መሙላት የተነሳ የተጎዱ ሰዎች ቁጥር 67885 ሲሆን 40130 ሰዎች የተፈናቀሉ መሆናቸው ተገልጿል። በደቡብ ኦሞ ዞን በዳሰነች አካባቢ የግልገል ግቤ ግድብ በመለቀቁ ከ15000 በላይ የሚሆኑ ዜጎች ተፈናቅለው በጊዜያዊ መጠለያ ውስጥ እንዲቀመጡ ተደርጓል። በበልጎራት በደረሰ የጎርፍ አደጋም 470000 ያህል የሚሆኑ ነዋሪዎች ጉዳት ሲደርስባቸው ከ300000 በላይ መፈናቀላቸውን ኮሚሽኑ ከሰጠው መረጃ ለማወቅ ተችሏል። የኦሮሞ አካባቢ አስተዳደር ሐሙስ ነሐሴ 14 ቀን ባወጣው መግለጫ ቀደም ብሎ የጸጥታ ኃይሎች የወሰዱትን እርምጃ ያልተመጣጠነ ነው በማለት ያገዛዙ የሰብአዊ መብት ኮሚሽን ተብዬ ያወጣው መግለጫ አነቅፏል። የአካባቢው አስተዳደር ኮሙኒኬሽን ቢሮ በሰጠው ማብራሪያ በየቦታው የተካሄዱት ሰላማዊ የተቃዋሚ ሰልፎች ሳይሆኑ ሁከቶች መሆናቸውን ገልጾ መንገድ ለመዝጋት፣ ንብረት ለመዝረፍ፣ የትራንስፖርት መስጫ ተሽከርካሪዎችን ለመሰባበር ጠርሙስ ውስጥ ቤንዚን ጨምሮ ክብሪት ለኩሶ መንገደኞችን ለማቃጠል የተደረጉ ሙከራዎችን ለማክሸፍ ተመጣጣኝ የኃይል እርምጃ ተወስዷል ብሏል። የኮሙኒኬሽን ቢሮው በሰጠው ማብራሪያ ኮሚሽኑ መረጃውን ያገኘው ከፌስቡክ በመሆኑ ታማኒነት የለውም ካለ በኋላ ዶዶላ አንድ የአካባቢው አስተዳደር ሰራተኛ መገደሉንና አንድ ፖሊስ መቁሰሉን፣ ሐረር ላይ ከአንድ ፖሊስ ላይ መሳሪያ የቀማ አንድ ግለሰብ በኋላ ከሁለተኛው ሊቀማ ሲሞክር መገደሉን በመግለጽ ለማብራራት ሞክሯል። የኮሙኒኬሽን ቢሮ በማብራሪያው አንዳንድ ስህተቶች መፈጸማቸውን አምኖ በአብዛኛው ግን ግድያና የንብረት ውድመትን ለማስቆም የተወሰደ ተመጣጣኝ እርምጃ ነው ብሏል። ከሰኞ ነሐሴ 11 ቀን ጀምሮ በትግራይና በአፋር አዋሳኝ አካባቢዎች የበረሃን በጣ መንጋ የተከሰተ መሆኑን ለዜና ተቋሞች ከተሰጡ መረጃዎች ለማወቅ ተችሏል። በአፋር ያለና መጋሌ በሚባሉ ወረዳዎች በትግራይ ደግሞ ራያ ላማጣ ቸርቸርና ራያ ዘቦ ወረዳዎች የበራህን በጣ ከታየባቸው አካባቢዎች መካከል ሲሆኑ በተለይ በቸርቸር ያንበጣው መንጋ በጤፍ ምርት ላይ ጉዳት ያደረሰ መሆኑን ነዋሪዎች እየገለጹ ይገኛሉ። ህዝቡ በራሱ መንገድ ለመከላከልና ያንበጣው መንጋ ለማባረር ሙከራ ቢያደርግም ውጤታማ አለመሆኑን ነዋሪዎች ገልጸው በዘመናዊ መንገድ ያንበጣው መንጋ ለማስወገድ ጥረት መደረግ አለበት በማለት ጠይቀዋል። እስከመጪው አመት ጥቅምት ወር ድረስ ከደቡባዊ የአረብ ሀገሮች የሚነሳው የበራህን በጣ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገሮችን እንደሚያጠቃ የዓለም አቀፉ የምግብና የእርሻ ድርጅት በተደጋጋሚ ማስጠንቀቁ ይታወቃል። በመጨረሻም ሐሙስ ነሐሴ 14 ቀን የጤና ሚኒስቴር ባወጣው ዕለታዊ መግለጫ በ24 ሰዓት ውስጥ በተካሄዱ ምርመራዎች 1778 ሰዎች በበሽታው መያዛቸውና 20 ሰዎች ህይወታቸው ያለፈ መሆኑን አስታውቋል። በበሽታው የተያዙ ሰዎች ቁጥር 35836 ሲደርስ በበሽታው የሞቱ ደግሞ 620 መሆኑን መግለጫው ጨምሮ ገልጿል። ሐሙስ ነሐሴ 14 ቀን በሽታው ከተገኘባቸው 1778 ሰዎች መካከል 836 የሚሆኑትና በቫይረሱ ምክንያት ህይወታቸው አልፏል የተባሉት 20ዎቹ ሁሉም ከአዲስ አበባ መሆናቸው ተነግሯል። በአዲስ አበባ እስከ ሐሙስ ነሐሴ 14 ድረስ 22102 ሰዎች በበሽታው የተያዙ መሆናቸው ተዘግቧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ። በቅድሚያ የአገር አንድነት የጉዳዮች ሁሉ የማዕዘን ድንጋይ መሆኑን ሳታሰልሱ ለምታቀርቧቸው ሰፊና ጥልቅ ትንታኔዎች ልባዊ አድናቆቴን አክብሮቴንና ምስጋናዬን ማቅረብ ወዳለሁ። አንዳንዶች አገር ሲሉና ኢህአፓ አገር ሲል በልዩነት ይታወቃል። በአገራችን ፖለቲካን እንደ ሸቀጥ የሚነግዱ ከአንድ ጽንፍ ወደ ሌላኛው ጽንፍ የሚለዋወጡ ሁሉም የህዝብን ብሶትና ጥያቄ በማድበስበስ ለግል ጥቅማቸው እንደ እባብ በሆዳቸው እንደ ከብት በጆቻቸውና በእግሮቻቸው የሚሄዱ በርክተዋል። ከዛሬ 2 ዓመት በፊት በጣት የሚቆጠሩ የሚታገሉት ለሁለተኛ ዲሞክራሲ መሆኑን በአሜሪካና በአውሮፓ የጨረባ መድረኮች እየተወረገረጉ ተውነው ዛሬ ለውጥ መጣ ዲሞክራሲ ተጀመረ የሚል ሽንቁር ጥሩምባቸውን ሲነፉ ማድመጡን እንቢብንልም መስማቱን ተገደናል። የጉልቻ በጉልቻ መለወጥ አንድ አረመኔ ዘረኛ በሌላ ጭራቅ ዘረኛ መተካት ከድጡ ወደ ማጡ እንጂ ለውጥ አይባሉም ሲባሉ ያንጎላቸው ኦና መሆን እስኪጋለጥ ድረስ አፎቻቸውን ከፈቱ። ሳይውል ሳያድር ተለወጠ የተባለው ዘረኛ ፍራት በኦሮሞ ስም ራሱን ደገመ። የቀንጅቦች ሄደው የቀን ጉማሬዎች አገር እየቀረጠፉ ህዝብን እየዘረፉ መሬት እየቸበቸቡ በሁለት ዓመት 27 ዓመታት ከዘረፉት ተርታ ተሰልፈዋል። እስከዛሬ የዘረኞቹ ቁንጮ የወለጋ ባንኮችን መዘረፍ አለማውራቱ ዘራፊው የራሱ ቡድን በመሆኑ ወይም ደግሞ ከኦነግ ተዋጊ ቡድን ጋር የጥቅም ተጋሪ ስለሆነ ነው። የአማራ ገበሬ ልጆች ያውም ብዙዎቹ ሴት ተማሪዎች ደምቢዶሎ ላይ ታፍነው ደብዛቸው ጠፍቶ የአማራው አጋሰስ ገዢ ቡድን ወጣቶቹን ለማስፈታት ሌላው ቢቀር ድምጽ አለማሰማቱ ያንኔም የህወሓት አጋሰስ ሆኖ ብዙዎችን እንዳስገደለ ዛሬም የኦዴፓ ቡችላ በመሆን ለጌቶቹ ጭራውን ከመቆላት ባለፈ አለማድረጉ የለውጡን መጻት ያሳያል። በበኩሌ ሴትነኝና እናትም ነኝና የነዚህን ምስኪን ዩኒቨርሲቲ ተማሪዎች መታፈን እንዲህ ከጉዳይ ለመቆጠሩ ያንገበግበኛል። ከቁንጫው አንስቶ እስከታች ያሉት ልጆቻቸውን በአሜሪካና በአውሮፓ ያስተማሩ የነኛ አርሶ አደር ልጆች ህይወትን ከምንም አለመቁጠራቸው ጨካኝ ጭራቀነታቸውን የሚያሳይ ነው። ወድ የፍኖተ ዲሞክራሲ አዘጋጆችና አቅራቢዎች ለነዚህ ታፍነው መደረሻቸው ለጠፋ ተማሪዎች በየለቱ የምትታሰሙት ድምጽ አንድ ቀን የጠጠረውን የጨቋኞች ልብ የከረፋውን ያፋኞች ሴራ ያፈርሰዋል የሚል ጽኑ እምነቴን ላጋራችሁ እወዳለሁ። መቼም ቢሆን ከገዢው ዘረኛ ቡድን እነዚህን መስኪን ተማሪዎች ለማስለቀቅ ወይም ያሉበትን ለመጠቆም ይደፍራል የሚል ቅዠት የለኝም። ሞኝ ቢመክሩት ከልምዱ አህያ ቢያጥቡት ካመዱ ነውና ፍትህ ከነፍሰ ገዳዮች አይጠበቅምና ነው። የጨካኞች ባህሪ የፋሽስቶች ባህሪ በዘመንና በቦታ ቢለያዩም በመወሻከት ያልሆነውን ያልተፈጸመውን እንደተደረገ አድርገው መዋሸት የጋራ ባህሪያቸው ነው። ቁንጮው ዘረኛ የመንጋ ደጋፊዎችን ለመሸመት ከሁሉም በላቀ ለሴቶች መብት እንደሚቆም ማንንም ጥፋተኝነቱ ሳይረጋገጥ እንደማይታሰር የማንንም ቤት አይፈርስም ማንንም አይፈናቀልም ወዘተ ብሎ ቃላምዶ የወያኔን አረመኔያዊ ግፎች በተርታ ባስከፊ ሁኔታ ደገማቸው። ህዝብን ለመደለል ነዳጅ ፈለቀ፣ የአባይ ግድብ ኤሌክትሪክ አመነጨ፣ ከቻይና በብድር የሳተላይት መንኮራኩር አመጠቅ መባሉ የንጹሃን ደም እንደ ጎርፍ እየፈሰሰ ስለ የዛፍ ተከላ አሻራን በአዲስ አበባ በዚህ ክረምት እንደተለመደው ቤቶች እየፈረሱ ሰዎች እየተፈናቀሉ ባለበት የፓርኮችን ማናኪነት ወዘተ ወሻከተ። ሐኪሞችን ባነጋገረበት ወቅት አንዲት ሐኪምን በዋና ፍሳ ለልብ ህሙማን ህፃናት የተማጸነችውን ከጉዳይ ሳይቆጥረው በአዲስ አበባ በየቀኑ በረሃብ በመቶዎች የሚቆጠሩ እየረገፉ ባሉበት የካንሰር ህሙማን መድኃኒት በመጥፋቱ በሞት እየተቀሰፉ ባለበት ስለ ቅምጥል መናፈሻዎች ሲያወራ ጥቁር ሂትለር መሆኑን አስታወቀ። አንበሳውን ሳይገሉ ቆዳውን ያስማማሉ እንደሚሉት በወያኔ ላይ የባጥ ቆጡን ለፈለፈ እንጂ ወያኔ ለህግ ማቅረብ ቀርቶ አረመኔው የደህንነት ሹም እንኳን ማሰር አለመቻሉ እየታወቀ የራሱን ንጉስነት ለማጽናት ውሸት በውሸት ላይ እየከመረ አገኘው የሚለውን የመንጋ ድጋፍ እንኳን በገዛጁ እየናደው ነው። በህዝበኝነት የሚገኝ የመንጋ ድጋፍ የምባይ ካብ ነው። እንዲህ በቀላሉ ይናዳል። በቅርቡ የተጨፈጨፉት ንብረታቸው የተዘረፈባቸው ቤቶቻቸው የፈረሱባቸው 90% የሚሆኑት አማሮችና አማርኛ ተናጋሪዎች መሆናቸውን አገር ያወቀው ሀቅ ሲሆን እሱ የሞቱት አብዛኛዎቹ ቄሮዎች ናቸው የሚል ቅጥፈት ቀሳፈተ። ቁንጮው በለመደበት መወሻከት ዘር የማጥላትና ኦርቶዶክስን የማጥፋት ዘመቻን የእርስ በርስ ግጭት ማለቱ የውዳቂ ውዳቂ ያደረገው ነጻነት የሚዋጀው በተባበረ ህዝባዊ አመጽ ነውና እየተደራጀን አንድነታችንን እያናጉ ያሉትን ጠባብና ጽንፈኛ ቡድኖች ልክ እናስገባቸው የሚል ሐሳቤን አድምጡኝና እንታገል እናምጽና ኢትዮጵያ አገራችንን ከተደቀነባት የጽንፈኞች አደጋ እንታደጋት ሲሉ ትንሿ ትርሲት ከበቅሎ ቤት አዲስ አበባ መልእክታቸውን ደምድመዋል።
ጉልቻ ቢቀያየር ወጣ ያጣፍጥም በሚል መለሳዳነ በፌስቡክ ያስተላለፉትን መልእክት እናሰማለን። ጉልቻ ቢቀያየር ወጣ ያጣፍጥም የሚለው ቢህል እንዳለ ሆኖ የሹምሽሩን አይነትን የተሾሙትን ስናይ ያው እንደተባለውና እንደምናውቀው ብልጽግና ከኦዴፓ ውጪ ማንንም ለመሾም ፍላጎት እንደሌለው ነው የምንማረው። አንዱ ሲገለጥ ሌላውን ዘረኛ በመተካት የኢትዮጵያን ህዝብ ማታለት ከቶ አይቻልም። ዘረኞች ህዝብን ቀዋል ናቂ ውዳቂ እንዲሉ የወያኔ ንጣፋንታስ ከመያጋጥማቸው ድረስ ተራቸው ነውና በራሳቸው ላይ የመቀለድ መብታቸውን እናከብራለን። የጎሳ ፖለቲካ ውስጥ የተናጠ ራሱን በራሱ እየበላና እያፈረሰ መገኘቱ ግን መገመት ይቻላል። ይህ ሁሉ ነውጥ ባለተራውን መንጋ የናጠው ስለሆነ ቤንዝን በበላዩ ላይ ማርከፍከፍ ይቅደም ባይነኝ ይላሉ ጻፊው። ኦዴፓ ወይም ብልጽግና ስልጣን ኮርቻ ላይ ሲጥጥካለ ጀምሮ ውስጡ የተረበሸ ራስ ግርጌው የተበላሸ ጎሳ ተቋም መሆኑን ግን በርግጠኝነት መናገር ይቻላል። ለብልጽግና ደጋፊዎች ሁሉ ትንሽ ሰው ትንሽ ነው አንሶ ያሳንሳል፣ ወያኔን ስናባር አብይን ያነሳል። ተልባ ራስን ቻል እንዲሉ ዛሬ የኦሮሞ ጽንፈኞች በራሳቸው መቆም አቅቷቸው እርስ በርሳቸው እየተናከሱ ይገኛሉ። እናንተም እንደነርሱ በፈጠሩት ልዩነት ገብታችሁ አታጨብጭቡ። ከኢትዮጵያ ሕዝብ ጎን ቆማችሁ ታሪክ ብትሰሩ ግን ይሻላችኋል ባይለኝ። ቢያንስ ቢጠሉት ቢገለብጡት ድንጋይ ያው ድንጋይ ነው። ያሳግማቱ ካናቱ እንዲሉ የጎሳ ፖለቲካ ታጥቦ ጭቃ ነው። ነውናም የጎሳ ፖለቲካ በተፈጥሮ ብዙሃንነትን ህዝባዊ አንድነትን ማህበራዊ ፍትህን ሊያከብርም ሆነ ሊያመጣ ከቶ አይቻለውም። ትናንት ወዴፓ ባዴን ወዘተ የውያኔ ተለጣፊዎች ነበሩ። ሁሉም ወያኔ በኢትዮጵያ ላይ የለቀቀቻቸው የቀትር ባቦች ነበሩ። ዛሬም አደገኛ መርዝ በመርጨት የታወቁ የቀትር ባቦች እንጂ የለውጥ ኃይል ሊሆን አይችሉም። ሁሉም ወያኔ ጠፍጥፎ የሰራቸው በወያኔ ተገርተውና ተቃኝተው ያደጉ ጎሰኞች ናቸውና ዛሬ ተቀይረው ዲሞክራሲያዊ ህዝባዊና ኢትዮጵያዊነትን ያንጸባርቃሉ ብሎ መገመት መሸወድ ነው። ከ1997 ጀምሮ የአዲስ አበባ ከንቲባ ለመሆን በመቋመጥ የታወቀው ብርሃኑ ነጋም ለኢሳያስ አቤቱታ ማሰማቱን በሽክሽክታ መስማት ጀምረናል። የዜና ለነ ኢዘማም የግርሳት እንደሆነ ተሰምቷል። ግን ቦቴዎች ለኤርትራ ነጻነትና ለዋላዊነት ጠበቃ ቆመው የሚከራከሩ ዘመናዊ ባንዳዎች ናቸው። ስለዚህ ኢዘማ ግንቦቴዎች ትናንት ለኤርትራ መገንጠል ደማቸውን ካፈሰሱትና ብዙ የትግራይ ወጣቶችን ከገበሩት ወያኔዎች በምን ይለያሉ? አረ ለመሆኑ ትናንት ከወያኔ ጋር እጅና ጓንተው ነውስ ሲሰሩና አስረሽምቹ ሲሉ ከርመው ዛሬ ደግሞ ወደ አዲሱ ሹም ያውም ወያኔ መርጦ ወደ ሾመው ሹም ጓዳ ጥልቅ ያሉት የወተት ዝንቦችስ ሰልፋቸው ከማን ጋር ነው? ለነገሩ ይዘማዎች ቋት የማይሞሉ ድቆይት መሆናቸው የታወቀ ሆኗል። ቋት የማይሞላው ምርኮኛ ሁሉ ተሰብስቦ መሶም መክፈት የማይችል ዘንብ መሆኑን ጠቅላይ ሚኒስትሩ ራሱ ደግሞ ደጋግሞ የተናገረው ሐቅ ነው። ለማንኛውም ይዘማዎች እርማችሁን በሉ። በመጨረሻም እንዲያው ለተዝብት ያህል ስለ ግንቦት ይዘማና ኢሳት ይህችን ልበልና ላብቃ። አሁንም ግንቦት ኢዘማዎች ኢትዮጵያንና ህዝቦችን በመክዳት የክህደት ክብረ ወሰንን የበጠሳችሁ መሆናችሁን ታውቁ ይሆን? ለምሳሌ በሻሸመኔ በዘዋይ ባሪሲና በኦሮሚያ በአጠቃላይ የተደረገውን ፍጅት ደፍራችሁ ማውገዝና መንግስትን ተጠያቂ ማድረግ ተስኗችሁ ስትማስኑ አይተን ተገንዝበን ታዝበናችኋል። ኢሳትና ኢዜማን ብቻ ናቸው መንግስት ነኝ ከሚለው ቀጥሎ በአማራውና ተዋዶ ላይ ተደረገውን ፍጅት ያላወገዛችሁ? ለምን ትናንት በድንብጅሎ ተጠልፈው ለጠፉት የአማራ ወጣቶች አንድም ቀን ድምጽ ለማሰማት ያደረጋችሁት ነገር የለም? በኢሳት ላይ ጆዋርን ኢሳያስን ለንጮለታን ለንጮው ባቲንና ኦነግን ጀግና በማድረግ በሰፍ ፊው ስታስተዋውቁና ድጋፍ እንዲያገኙ ስታደርጉ እንደነበራችሁ አንረሳም። ዛሬ በህዝባችን ላይ የታወጀው የዘር የማጽዳት ዘመቻ ትናንት እናንተ በእሳት ላይ ዝነኛ ያደረጋችኋቸው ጆዋርና ኦነግ ናቸው። አሁንም ሽመልስ አብዲሳ ያለውን ለማስተባበል ከነርሱ ጋር ማበራችሁን የኢትዮጵያ ህዝብ እየታዘባችሁ መሆኑን ወቁት። አብይን ብልጽግናን ወይም ኦዴፓ እየደገፋችሁ እየሰማን ነው። ኢሳያስን በማሞገስና በማወደስ የቀደማችሁ ሰው የለም። በነገራችን ላይ ዛሬ ተምረው ወደ ህሊናቸው ይመለሳሉ ስንል ጭራሹን አምርረው ከዘረኞች ጋር ወግ ነው በፈረደበት አማራና ኢትዮጵያዊነት ላይ እየዘመቱ ያሉ ሁሉ ተጠያቂዎች ናቸው። ጊዜ ይፍረደን። ኢትዮጵያዊነት ያቸንፋል። የጎሳ ፖለቲካ ይክሰም።
ድረስ ለፍኖተ ራዲዮ የኢትዮጵያ እንደነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? ዘረኝነት ዓለምን አጥቶ ጥላቻን አግዝፎና ፍቅርን አጨልሞ የሚያሳይ የተዛባ መንጽር ነው። ዘረኝነት ሰዎች ከራሳቸው ዘር ወይንም ጎሳ ውጪ ያለውን ሰው ሁሉ በዘር ግንዱ ከፍና ዝቅ አድርጎ የሚያሳይ አምሮ በሽታ ነው። ዘረኝነት ከበታችነት ወይንም ከበላይነት ስሜት የሚመነጭ ስለነቦናዊ ቀውስ ነው። የበላይነትና የበታችነት ስሜቶችም ደግሞ ከአንድ አብራክ ይወጡ የብረተሰብ ጠንቆች ሲሆኑ ሁለቱም እንዲሁ ጥበብና ዘዴ ከጎደለው የሰው ልጅ አእምሮ ውስጥ የሚፈጠሩ ሐሰተኛ ግምቶች ናቸው። ትምክተኝነት ወይንም የበላይነት ስሜት አንድ ሰው ራሱን ከሌሎች አብልጦ በማየቱ ብቻ ትልቅ ነኝ ብሎ የማሰብ ምርጥ ዘር ነኝ ብሎ የማመንና የመቀበል ሲሆን፣ የበታችነት ስሜት ደግሞ በተቃራኒው አንድ ሰው ራሱን አሳንሶ የመቀበልና በማንነቱ የሚያፈር ስሜት ይዞ መውጣት ሲሆን፣ ሁለቱም ለየራሳቸው ያላቸው ግምት የተሳሳተ መሆኑን የስነልቦና ጠበብቶች ይስማማሉ። ታዲያ አንድ ሰው ሆኖ እያለ በሰው ላይ መጨከኑን ምን አመጣው ለሚለው ጥያቄ አሁንም መልሱ ሰዎች ለራሳቸውም ሆነ ለሌሎች ያላቸው ግምት የተዛባ ከሆነ ፍርዳቸውም በዚያው ልክ የተዛባ ነውና የሰው ነፍስ ማጥፋት ወንጀል ውስጥ ይዘፈቃሉ ማለት ነው። ወያኔን፣ ቄሮንና ኦነግን ለምሳሌ መጥቀስ በቂ ነው። ምክንያቱም ሰው ሆኖ በሰው ላይ መጨከን ከጤነኛ ሰው የሚጠበቅ ተግባር ሊሆን አይችልም። አሁንም የበታችነትና የትምክተኝነት ስሜቶች የሚመነጩት ከዘረኝነት ሲሆን ከአንድ አብራክ የተቀዱ ማህበራዊ ጠንቆች መሆናቸውንም ማህበራዊ ሳይንስ ጠበብቶች ይስማማሉ። ዘረኝነት እንደ ፖለቲካ አመለካከት ሲወሰድ ደግሞ ጸረ እኩልነት፣ ጸረ ማህበራዊ ፍትህና ጸረ ህዝባዊ አንድነት ሪዮት ዓለም ሆኖ ብቅ ይላል ማለት ነው። ዛሬ በአገራችን ኢትዮጵያ ውስጥ ነፍስ በማጥፋት የታወቁትን ሸለመጥማጥ ወያኔዎችን ኦነግንና ቄሮን ማየት ብቻ ይበቃል። ስለዚህ ዴሞክራሲ የሚባለው ስርዓት ወይንም ጽንሰ ሐሳብ ከዘረኞች መጠበቅ ማለት እርግብን ከባብ እንቁላል እንደመጠበቅ ማለት ነው። ይህ ደግሞ ላለፉት 30 ዓመታት አይተን በቃን ብለን ወያኔን ሸኝተን ሌላውን ዘረኛ ለማስወገድ እየታገልን እንገኛለን። ስለዚህ ዴሞክራሲን ለማምጣት ብዙሃነትን ለማወቅና ኢትዮጵያዊነትን ለማስቀጠል ህብረ ብሔራዊ ድርጅቶችን ማጠናከር የግድ ነው። እናም በዘር በጎሳ በሃይማኖት በጾታና በቋንቋ ሳይለያዩ ሁሉም ኢትዮጵያኖች ተዋህደው የፈጠሩትን ኢህአፓን ሆኖ መገኘትን ይጠይቃል። ኢህአፓ በሀገራዊ ራዕዩ በቀረጸው መርሃ ግብሩና በስብጥሩ ኢትዮጵያዊ ድርጅት ነው። ኢህአፓ ልክ እንደ እናት አገሩ ኢትዮጵያ ሰፊና አንጋፋ ድርጅት መሆኑና የብዙ ተመክሮ ባለቤት መሆኑም ሀቅ ነው። በመሆኑ በአደረጃጀቱ በይዘትና ስብጥሩም ሆነ በወርድ በስፋቱ ኢትዮጵያዊ ሆኖ የቀጠለ ድርጅት ነው። ዴሞክራሲያዊ መንግስትም ሆነ ሁለንተናዊ የሆነ ሰብአዊና ዴሞክራሲያዊ መብቶችን ለማስከበር ኢህአፓ ከሌሎች ኢትዮጵያዊ ድርጅቶች ማህበራትና ተቋሞች ጋር ሆኖ አገራችን ነጻ ለማውጣት ብቃት ያለው ድርጅት ነው ብዬ አምናለሁ። የዜጎች እኩልነት ሁሉ የተከበረባት ስርዓት ሊያመጣ የሚችለውም ሆነ በህብረተሰቡ ውስጥ ለተነሱ ልዩ ልዩ ጥያቄዎች መልስ ለመስጠት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። ኢትዮጵያዊነት እንደ ጎሳ ፖለቲካ መድሎ የማድረግ አባዜና ህዝብን በህዝብ ላይ ለማነሳሳት ተልእኮ የለውም። ስለዚህ በስብጥሩም ሆነ በሚከተለው መርህ ኢትዮጵያዊ ሆኖ የተደራጀ ድርጅት ብቻ ነው ማህበራዊ ይዘቱ፣ ፖለቲካዊ አቋሙና ብሔራዊ ፖሊሲው የኢትዮጵያን ሀገራዊ አንድነትና የህዝቡን ሉዓላዊነት ያለምንም ቅድመ ሁኔታ ሊቀበልና ሊያከብር የሚችል ድርጅት ነው ባይ ነኝ። በአጭሩ ብሔራዊና ህዝባዊ ሆኖ መደራጀት የዜጎችን እኩልነት መሰረት ያደረገ አንድነትን ለማጠናከርና የህግ የበላይነትን አስከብሮ የሀገሪቱን እድገትና በልጽግና ወደፊት ለማስቀጠል ሁሉም ለኢትዮጵያ ፍቱን መድኃኒት ነው ብዬ የማምነው በኢትዮጵያዊነት መደራጀት ነው። በተጻራሪው የጎሳ ፖለቲካ የብዙሃኑን ህይወት የሚያውክ፣ ዜግነትን የሚነሳ፣ ብዙሃነትን የሚጻረርና አገርን የሚያፈርስ የህብረተሰብ ጠንቅ ነው። የጎሳ ፖለቲካም ሆነ ጎሰኝነት መሰረት ያደረገ አደረጃጀት በይዘቱም ሆነ በቅርጹ አናሳ ነጠላና ጠባብ በመሆኑ ለታላቁ የኢትዮጵያ ህዝብ የሚመጥን ሪዮት ዓለም አይደለም። ለዚህም ደግሞ የጎሳ ፖለቲካና ጎሰኝነት በአግራችን ውስጥ ይዞት የመጣውን ጦስ ተሽክሞ እየዞረ ያለውን ቄሮ ማየት ይበቃል። ቄሮ የወያኔ የሻቢያና የኦነግ ፍልስፍና ውጤት መሆኑንም ሀቅ ነው። የጎሳ ፖለቲካ አግራይና በሄራይ ከሆነ ፖለቲካ አንጻር ሲመዘን በጣም ጠባብና ነፉግ የሆነ አግላይና ጎዶሎ አመለካከት ነው። ውጤቱም አፍራሽና ፈራሽ ሆኖ የህዝባችን ባህላዊ ታሪካዊና ሰባዊ እሴቶችን በአይናችን እያየን ይዟቸው እየጠፋ ይገኛል ብንል ማገነን አይሆንም። የጎሳ ፖለቲካ ሰውን እንደ ሰው ሳይሆን ሰውን እንደ እንስሳ በክልል የማጠር አባዜ የተጠናወተው በጣም ኋላ ቀር የሆነ የድንጋይ ዘመን አስተሳሰብ ነው። የጎሳ ፖለቲካ ላለፉት 28 ዓመታት በተግባር ተፈትኖ ባሳየው ውጤቱ አገራችንን እያፈረሰ ህዝባችንን እያመሰ መገኘቱን ሁላችንም እያየን ነው። ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል ሲሉ ደብዳቤያቸውን ላኩት መይሰው ከምዕራብ አሜሪካ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ያገርና የህዝብ የለየላቸው ጣላት በመሆን ከተሰበሰቡ ጠባቦችና ዘረኞች የሚተበቀው ጣላትነታቸው እንጂ ወዳጅነታቸው አይደለም። አላማቸውም ተግባራቸውም የሚያነጣጥረው አገርን ለማፍረስ፣ ህዝብን ለማጫረስ፣ ሀብትን ለመዝረፍ፣ ሰላምን ለማናጋት እንጂ ላውንታዊ ተግባር ቅንጣት ታክል ያልተፈጠረባቸው መሆኑን እንኳንስኛ ኢትዮጵያውያን በተጨባጭ በተግባር ያየነው ቀርተን የሚሰማውና የሚመለከተው የዓለም ህዝብ የሚያውቀውና ሊማርበት የሚገባ ጉዳይ ነው። የትግርኛ ተናጋሪ ወያኔዎች በኦሮምኛ ተናጋሪ ኦዴፓ መቀየርን ለውጥ መጣልን፣ የኢትዮጵያ ትንሳኤ እውን ሆነልን፣ ነብይ መጣልን ብለው የባረቁ ስንቶች ነበሩ? ዛሬት ስንቶች ናቸው ብለን ብንጠይቅ መልሱ በሚሊዮኖች የሚሊዮናል። የስህተቱ መንስኤ በማወቅ ወይም ባለማወቅ የመሆኑ ጉዳይ በለውጥ ወንፊት ላይ ተቀምጦ መለየቱ የማይቀር ነው። ዘረኝነቱንና ጸረ ኢትዮጵያነቱን በውስጡ ደብቆ ኢትዮጵያ ኢትዮጵያ ባዩን ኮሎኔል አፈቀቤ ወደ ጩቤነትን የተመለከቱ ደጋፊዎቹ ዛሬ ራሳቸውን አግለዋል። ተሳሳትን እያሉ ሲናገሩ መስማትም ተችሏል። የኮሎኔሉን ውስጠ መሰሪነት አፈጮሌነትን እያወቁ የባዕድ ኃይላት ቅምጥነቱን እየተረዱ ጲላጦስነቱን በኢትዮጵያ ሙሴ ጸረ ኢትዮጵያነቱን በኢትዮጵያ ትንሳኤ አፍሳሪነት የለወጡ ምንደኞችና አንጃዎች ግን ይጸጸታሉ ተብሎ አይጠበቅም። ከወዳቸውና ከርሳቸው ያለፈ መመልከቻ አይን መስሚያ ጆሮና መመዘኛ ህሊና የላቸውምና ነው ከሁለት ዓመት በፊት ኢትዮጵያን ልናድን መተናል ያሉን ጉዶች ዛሬም እኛ ያያለን ኢትዮጵያ አትፈርስም አንፈቅድም ሲሉ እየተደመጡ ነው። ወደ ተግባራቸው ስንመለስ ግን የኮሎኔሉ አገዛዝ ኢትዮጵያውያንን በማፈናቀል የዓለምን ሬኮርድ ሰብሯል። በኢትዮጵያውያን ላይ የዜግነት መብትን የመክፈፍ ተግባር በአደባባይ ተፈጽሟል። ጆሮ ሊሰማው አይን ሊመለከተው ህሊና ሊገምተው የማይችል የዘር ጭፍጨፋ ተካሂዷል። በተቀሉ ወያኔ ወደ ስልጣን ከመጣበት ጊዜ ጀምሮ እስከ ዛሬዋ እለት ድረስ ብሔርን፣ ቋንቋን፣ ሃይማኖትን መሰረት ያደረጉ አካላዊና ህሊናዊ ጥቃቶች በኢትዮጵያውያን ላይ ተፈጽመዋል። የኮሎኔሉ አገዛዝም በጸረ ኢትዮጵያነት፣ ጸረ አማራነት፣ ጸረ ኦርቶዶክስ አቋም በበርካታ የኢትዮጵያ አካባቢዎች በስፋት ተስተውሏል። በመዲናችን በአዲስ አበባም መታየት ከጀመረ ከራረመ። የአዲስ አበባ ኬንያ እቅድ በተጨባጭ እውን ለማድረግ በተለያዩ ዘዴዎች እየተካሄደበት መሆኑን እናውቃለን። ከዚህ አንጻር በወያኔም ሆነ በኮሎኔሉ ዘመን የተፈጸሙ የዘር ፍጅቶች በአሶሳ፣ በወልቃይት፣ በሐረር፣ በአሩሲ፣ በባሌ፣ በሻሸመኔ፣ ዝዋይ ብለን የምናቆም ከሆነ ስህተት ነው። በዚህ በአዲስ አበባ ብሔርን፣ ቋንቋን፣ ሃይማኖትን መሰረት ያደረገ አካላዊና ህሊናዊ ጥቃቶች ስርዓት ተዘርግቶላቸው ተጠንተውና ታቀደው በስራ ላይ እየዋሉ መሆናቸውን እናውቃለን። በየለቱ ምን እንመለከታለን? የኦዴፓ መራሹ አገዛዝ በአዲስ አበባ ላይ ምን من ያካላዊ ነህሊናዊ ጥቃቶችን እንዲፈጸሙ አደረገ መገለጫዎችስ ምንድናቸው ብሎ በመጠየቅ ከሚሰጡ መረጃዎችና ባገዛዙ ከሚከናወኑ ተግባራት በመነሳት ከትክክለኛው ድምዳሜ መድረስ ይቻላል ባይነኝ በአዲስ አበባ ከተማ ነዋሪዎች ላይ የተፈጸመ ያለው አካላዊና ህሊናዊ ጥቃት በእቅድ በዘዴና በመናበብ የሚሰራና የተቀናጀ የተተለመለት መሆኑንም መካድ አይቻልም በዚህ አንዳንድ ጊዜም በረቀቀና በህቦ ሌላ ጊዜም በጋድ የሚታዩ የማንነት ጥቃቶች ላይ የወዴፓ መራሹ አገዛዝ ኃላፊዎች ካድሪዎች የፖሊስ ኃይሎች የሰለላ መዋቅሮች ያስተዳደር መዋቅሮች ወዘተ ጥቃቶችን ከመፈጸም ነፃ ነኝ ማለት የሚችል ግለሰብ ማግኘት በጣም ይከብዳል ከቀበሌ እስከ ከንቲባው ጽፈት ቤት ድረስ የተሰገሰጉ የወዴፓ መራሹ ካድሪዎችና ሁለተኛው የህቡ መንግስት ተብለው የሚጠሩት እነኦነግና ኦፌኮ በግንባር ቀደምትነት ተጠቃሾች ናቸው አገሬ የትውልድ ቀዬ አዲስ አበባ ናት በሚሉ ዜጎች ላይ አዲስ አበባ የአያቶቻችን አገርና መሬት በመሆኑ ምን አገባችሁ የሚል የስነልቦና ሰለባ ዘመቻ በስፋት ይስተዋላል። በገላን፣ በቱሉ ዲምቱ፣ በየካ፣ በሱሉልታ፣ በአራብሳ፣ በጀሞ ወዘተ አካባቢዎች አዲስ ቤተሰሪ በሆኑ ዜጎች ላይ ቤቱን ስሩት ነገ እኛ እንረከባቸዋለን የሚሉ አሸባሪዎችና ተልእኮ የተሰጣቸው የኦዴፓ፣ የኦነግና የኦፌኮ አባላት እንዳሉ ነገ ከነገ ወዲያ ወደ አደባባይ ወጥተው ምስክርነታቸውን የሚሰጡበት እውነት ነው። ሌላው የነዚህ ዘረኞች የአዲስ አበባን ስነ ህዝብ ስብጥር በኃይል እንቀይራለን ማለት ብቻ ሳይሆን ወደ ተግባር እየለወጡት የመሆኑ ጉዳይ ሌላው የዘር ጥቃት መገለጫ ነው። በዚህ መሰረት እስከ 200 ሺህ የሚገመቱ ቄሮችን ከመስራቅ አረርጌ፣ ካሩሲ፣ ከባሌ፣ ከወለጋ ያመጡ አስፈራዋል። በሌላ በኩል ኦሮምኛ ተናጋሪ ያልሆኑ ዜጎችን በልማት በህገወጥ ግንባታስም ለልማት ይፈልጋል እየተባለ በሌሊት ቤታቸውን እያፈረሱ ቤት አልባ ማድረግ ወደ የክልላችሁ ሂዱ እስከማለት የደረሰ ጸያፍ ተግባር ይፈጸማል። በመዲናይቱ አዲስ አበባና ጽህፈት ቤታቸውን አዲስ አበባ ያደረጉ መንግስታዊ መስሪያ ቤቶች በብሔር መስፈርት ብቻ እየተመረጡ መሾማቸውን እነሱ ቢክዱትም ነዋሪው ህዝብ በየለቱ የሚመለከተው እውነት ነው። ካርባና 50 አመታት በላይ ያስቆጠሩ ዘረኞችና ጠባቦች ልዩነት የላቸው የስም ካልሆነ በስተቀር ያላማና የምግባር ልዩነት የላቸው። ኢትዮጵያን ማፍረስ፣ ህዝቧን ማተራመስ፣ ጥላቻ መርሸት፣ የውሸት ትርክቶችን መደረት ወዘተ ካልሆነ በስተቀር ምን የተሻለ ነገር አላቸው? የወያኔዎች የጎንደርና የወሎ መሬቶች የኔ ናቸውና የኦሮሞ ቀሮች አዲስ አበባ ከኛ ለሚሏቸው የታሪክ ጭብጥ የላቸው። የጎንደርና የወሎ መሬቶች ቢዘረፉም በነዋሪዎቹ ላይ የግዳጅ ማንነት በኃይል መጫን በተራ ወንጀል የሚፈረጅ ሳይሆን የዘርፍ እጅት ነው። የኦሮሞ ጠባቦችና ቄሮችም አዲስ አበባ ከኛ ሲሉ ከ14ኛው እስከ 18ኛው መቶ ክፍለ ዘመንና ከዚያም በኋላ የነበረ የአዲስ አበባን ታሪካዊ ሂደትን ካለማወቅ የመጣ ድንቆርና ነው። ታሪክ አንብቡ፣ ባህልን አንብቡ፣ የኢትዮጵያን ህዝብ አስተፋፈር ታሪክ አንብቡ ምክሬ ነው። አዲስ አበባ ዛሬ የሁሉም ኢትዮጵያዊ የጋራ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ ማዕከል ናት። ወይም ቀድመ ታሪክም ከተከደ አዲስ አበባ ሸዋ እንጂ ሌላ መለያ የላትም። ሸዋ ሲባልም ከንባታው፣ ጉራጌው፣ የሸዋው ኦሮሞና አማራ የጋራ መጠሪያ ነው። ታሪኩን አንብቡ። እኔ ከሸዋ ኦሮሞ አባቴና ከሸዋ አማራ እናቴ የተገኘው ኢትዮጵያዊ ነኝ። ያባቴንም የእናቴንም ዘሮች ጠላቸው አውግዛቸው የሚለኝ ለኔ የመጀመሪያ ጠላቴ ነው። ባሩሲ፣ ባህረር፣ በባሌ ወዘተ በብሔራቸው፣ በሃይማኖታቸው፣ በቀሮ የተፈጁ ሁሉ ወገኖች ናቸው። ኢትዮጵያ ለዘላለም ትኖራለች፣ ዘረኞች ይጠፋሉ እንጂ ኢትዮጵያ አትጠፋም ሲሉ መልእክታቸውን ያደረሱን እሸቱ ዳባ ከካባዶ አዲስ አበባ።
ይድረስ ለፕሮፌሰር አዲዮ የኢትዮጵያን ድምጽ አዝጋጆችና አድማጮች እንደምን ከርማችኋል? ይያልቁ ይቺን አጭር መልእክቴን ጥሩ ነው ካላችሁ እንድታስተላልፉልኝ በመጠየቅ ነው። በኢትዮጵያ ወጥ መጥቷላችሁ የኢሃደግ ብልጽግናን እድሜ አስቀጣይ ኦዴፓን ድጋፍ ለምትሰጡና የምርጫ አጃቢ ለሆናችሁ ሁሉ ማሳሰቢያ። ለ8 አመታት ኢትዮጵያን ከፋፍሎና አዳክሞ የቆየው የዘረኛው ህገ መንግስት ሳይለወጥ
የህግ በላይነት በሌለበት ህዝቡን በቋንቋና በክልል ከፋፍሎ ዜጋ በአገሩ እንደ ሁለተኛ ሶስተኛ ዜጋ በሚቆጠርበት መጤየት ሰባለ በሚፋናቀልበት የሰባይ መፍቶች ተጣሱበትና በማይከበሩበት አገር የሥርዓቱ አፋኝና የሽብር ጎች ባልተነሱበት ፍትህ ፈጽሞ በተነፈገበትና ለ28 ዓመታት የዘር ማጥፋት ጭፍጨፋና ግድያ ሥርዓት እስራት መፈናቀል ያደረሱና የሀገሩ ህዝብን ሀብት የዘረፉ ወንጀለኞችን ለፍርድ ሳይቀርብ ሳይጠየቁ እንዲያውም እየተሾሙ ባሉበት በተደጋጋሚ በህዝብ ላይ በተለይም የአማራው ህዝብ መጤ እየተባለ መግደል መፈናቀል መሰደድ እንዲያውም ኢትዮጵያ በአለም ውስጥ የውስጥ መፈናቀል አንደኛ በሆነችበትና በቀጠለበት ደረጃ በኦሮሚያ በሚሊሻንጉል በደቡብ ክልሎች ህዝብ እየተደበደበ በሜንጫ እየታረደ በቀስት እየተገደለ ቤቱና ንብረቱ እየተቃጠለ ባለበት የክልል ስልጣን የጦር ኃይል ፈርጥሞ የበላይ ደህንነት ስጋት ላይ በወደቀበት በገዛ ሀገሩ ዜጋ ከቦታ ቦታ መዛወር አደገኛ በሆነበትና በፈለገበት ቦታ የመኖር መብት በሌለበት የእምነት ተቋማት እየተቃጠሉና እየተዘረፉ እንዲሁም የሃይማኖት ግጭቶች እንዲፈጠሩ በሚደረጉበት በጥንፈኞችና በአገዛዙ የጸጥታ ኃይሎች ድጋፍ በወገኖቻችን ላይ ግድያና ጭፍጨፋ በግፍ በሚፈጸምበት በአገራችን ታሪክ ታይቶና ተፈጽሞ የማይታወቅ ዘግናኝ ግድያዎችና ወንጀሎች በተደራጁ ቡድኖች በሚፈጸምበትና ስልታዊ በሆነ መልክ ወጣቱ ለዝሙት ስራ እንዲጋለጥ በሱስ እንዲበከል ወጣቶች በሀገራቸው ሰርተው ማደግ ሲችሉ ወደ አረብ ሀገር እንዲሄዱና እንዲበዘበዙ በመንግስት ደላሎች በሚሰሩበት ለዘመናት ያፈሩት ሀብትና ንብረት በሚወድሙበት ህፃናት ሴቶችና አረጋውያን በስቅጣጭ ሁኔታ በሚደፈሩበት በዜጎቻችን ግድያ ጭፍጨፋና ሌሎችም ወንጀል በፍጹም ግለሰቦች ላይ እርምጃ በማይወሰድበት እንዲያውም በርታ በሚባሉበትና የመንግስት ባለስልጣናት እያዩ እየሰሙ ዝም በሚሉበት የሀገሪቱ ሀብት ተዘርፎ ከሀገር በሸሸበት ዘርፊያውና መሬት መቀራመቱ በባለተረኞቹ በቀጠለበት ፍራተ ትምርቱ ደረጃው እጅግ የወደቀበት የትምርት ፖሊሲ ቀረጻ በባለሙያዎችን አግሎ በወያኔ ያደግ ብልጽግና ካድሬዎች ኢትዮጵያን ጥገኛ ለማድረግ በሚፈልጉ የውጭ ኃይሎች ሆነ ተብሎ አገርን ለመጉዳት በእግድ በሚሰራበት ዜጎች የጤና አገልግሎት መድኃኒት ሊያገኙ በማይችሉበት ተላላፊና የብክለት በሽታ በበዛበት በተለያዩ የሀገራችን ክፍሎች ባሉ ዩኒቨርሲቲዎች ዘርን መሰረት ያደረገ ግድያ በሚሄድበት በዩኒቨርሲቲው የትምህርት አገልግሎቶች በተደጋጋሚ በሚቋረጥበትና በማይሰጥበት ትምህርት ሲቋረጥ ወደ ቤቶቻቸው ለመሄድ በሚሞክሩ በርካታ የዩኒቨርሲቲ ወጣቶች ላይ ታፍኖ የት እንደደረሱ በማይታወቅበት ኢትዮጵያን ታሪክ አልባ ለማድረግ ወጣቱ የሀገሪቱን ታሪክ እንዲያውቅ በተረኞች እንዳያውቅ በተረኞች የሀገሪቱ ታሪክ ሆነ ተብሎ በሚደለዘበትና ውሸት ታሪክ በሚዘጋጅበት በአሁኑ ወቅት የኢትዮጵያ ህዝብ ለስልጣን የሚያበቃውን የሽግግር መንግስት ጥያቄ እንቢ ተብሎ 28 ዓመታት ሙሉ በውሸት ስልጣን ላይ ለመቆየት የተጠቀሙበትን የማጭበርበሪያ ቧልት ምርጫ ማለትም የምርጫ ቦርዱ የመከላከያ ፖሊሱ የደህንነቱ ፍርድ ቤቱና ሚዲያው ተቋሞች ለፍርዓቱ አገልጋይ በሆኑበት ገዢው ፓርቲ በመንግስት ገንዘብና በገንዘብ መንግስት ገንዘብ ለ24 ሰዓታት በሚጠቀምበት ለተቃዋሚ ስም የርሱን ደጋፊዎች ተቃዋሚ መስለው በተኮለኮሉበትና ወነሰኛ ተቃዋሚዎች በአፋና ተዳክሞ ከክልላቸው ውጪ መንቀሳቀስ ከቶን በማይችሉበት ሁኔታ ያገልጹ የጸጥታ በማስተማመንበት ወቅት አሸናፊ ኮዲሁ በተታወቀበት ሁኔታ ምርጫ መሳተፍ ማለት ለሚፈጠረው ህዝባዊ ቀውስ ያገር መርበታተን አደጋ የባለተረኛው ፓርቲ ተባባሪ ደጋፊ ከመሆንና ከዚህ ከፍራሱ ጋር አብሮ ተጠያቂ የሆኑ ውጪ የሚፈይዱ ነገር አለመኖሩን በመገንዘብ ዛሬውኑ ሰልፋችሁን ከኢትዮጵያ ህዝብ ጎን እንድታደርጉ ነው ሲሉ ደብዳቤያቸውን ያደረሱልን ያለም ፀሐይ ኢትዮጵያ ከወደም ስራ ካናዳ ነው።
ተናስተልኝ ፕሮተ ሬዲዮ አዘጋጆች ይያልኩኝ ኢትዮጵያን ለማዳን አላማችንንና ተግባራችን ምን መሆን እንዳለበት ለመግለጽ ዛሬም ብቅ ብያለሁ። አላማችን አንደኛ በኢትዮጵያ ያለው ለውጥ እውነተኛ የህዝብ ለውጥ ሳይሆን የተነሳውን የህዝብ አመጽ በማዳፈን የወያኔን ስርዓት ለማስቀጠል የተቀነባበረ ሴራ መሆኑን በሚዲያ በህዝባዊ ስብሰባ ወዘተ ማጋለጥ። ሁለተኛ፣ የሀገሪቱን የመበታተን አደጋ ለማስቆምና የህዝባችንንና የሀገራችንን ሁኔታ በማስረጃና በጥናት በተደገፈ ሰነድ ለዓለም ህዝብ ማሳወቅ፣ አደጋውን ለማስቆም የሚቻለውን ሁሉ ማድረግ። ሶስተኛ፣ የጎሳና የዘረኝነት ስርዓት እንዲያበቃና ህዝባችን በፍቅርና በሰላም እንዲኖር በሀገር ውስጥ የሚደረጉ የህዝብ ንቅናቄዎች መደገፍ ማገዝ። አራተኛ፣ የዘር ማጥፋት ተግባር እንዲካሄድ ያደረጉ የተሳተፉና መመሪያ የሰጡ ወንጀለኞችን ማጋለጥና ለፍርድ እንዲቀርቡ ማድረግ። የወያኔ የኦኖክ የሻቢያ ወንጀለኞችን አገር የዘረፉ ግለሰቦችን ለፍርድ እንዲቀርቡ መታገል። አምስተኛ፣ የፖለቲካ እስረኞችን እና የደምቢደሎ የታገቱ ተማሪዎች በአስቸኳይ እንዲፈቱ መታገል። ስድስተኛ፣ የህዝብ የኢትዮጵያ ህዝብ የመከረበትና ያጸደቀው ህገ መንግስት እንዲኖር መታገል። ሰባተኛ፣ ነጻና ገለልተኛ በህዝብ የተመረጡ የምርጫ ቦርድ፣ የህግ አስፈጻሚ አካላት፣ የህዝብ ሚዲያ ወዘተ እንዲኖሩ መታገል። ስምንተኛ፣ ከሁሉም የህብረተሰብ ክፍል የተውጣጣ ህዝባዊ የሽግግር መንግስት እንዲመሰረት መታገል። ሰላምና ዲሞክራሲና ፍትህ እንዲሰፍን መታገል። ወገኖች፣ ተግባራዊ ለማድረግ ደግሞ በኢትዮጵያውነት ተሰብስበን፣ አንደኛ በኢትዮጵያውነት ተሰብስበን የሀገራችንን ህዝባዊ ትግል በዲፕሎማሲም በገዘብና በሚዲያ ማገስ። ለምሳሌ እንደነፍኖተ ሬዲዮን በጽሁፍም ሆነ በገዘብ መርዳት። ሁለተኛ፣ ህዝባዊ ስብሰባዎችን በማዘጋጀት በየአካባቢያችን ላለው ኢትዮጵያዊ ትክክለኛ መረጃ እንዲያገኝ ማድረግ። በተለይ እንደነፍኖተ ሬዲዮ ያለውን ህዝባችን እንዲያዳምጥ መገፋፋት አለብን። ሶስተኛ፣ የተቃውሞ ድምጽ በተለያዩ መንገዶች ማለትም በሰላማዊ ሰልፍ እና ደብዳቤ ወዘተ ማሰማት። ኢትዮጵያ ውስጥ ያለው መንግስት ተብየው የዘር ማጥፋት ዘመቻ ያደረገ መሆኑን በማስረጃ መግለጽ። አራተኛ፣ ለተፈናቀሉ ቤታቸው ፍርሶ ለተበተኑ ለተራቡ ወገኖቻችን በሚቻለው አቅም እርዳታ እንዲያገኙ ማድረግ። በተለይም እርዳታው በቤተክርስቲያንና በመስጊዶች በኩል ቢሆን ይመረጣል። አምስተኛ፣ ኢትዮጵያውያን በአንድነት እንድንቆም ለተለያዩ የሲቪክና የሃይማኖት ክፍሎች ጥሪ በማቅረብ በማስተባበር ከአብይ ጋር የተደመሩትን ምሁራን ተብዬ ሳያካትት ከላይ የተጠቀሱትን ዓላማና ተግባር በስራ ለመተርጎም ኢትዮጵያን ለማዳን አስተባባሪ ኮሚቴ መመስረትና ስራ ውስጥ መግባት። ወገኖቼ፣ ኢትዮጵያ በኢትዮጵያውያን ኃይል ያለ ዘር ልዩነት ያለ ሃይማኖት ልዩነት ትድናለች። ድል በትግል። እግዚአብሔር ይስጥልኝ። ከዚራ ከቺካጎ።
እንደምን ከረማችሁ ፍኖቶች? መቼም በስርጭቱ በመሳተፍ ሐሳብ ማቅረብ የሚገባ ይመስለኛል። ጣቢያው የህዝብ ሐሳብ የሚስተናገድበት በመሆኑ እኔም ዛሬ ሐሳቤን ለማቅረብ ወዳለሁ። እኔ የኢህአፓ አባል ነኝ። ሐሳቤን የምሰጠው ግን አባላቱን ሁሉ ወክዬ አይደለም። ሐሳቤ ከድርጅቱ ዓላማ ጋር አለመጣረሱ የሚገርም ሆን የለበትም። ምክንያቱም ዓላማዬ በድርጅቱ ዓላማ ላይ የተመሰረተ ነውና። አንድ ሰዎች ድርጅት አባል የሆነ ሰው ሐሳብን በጋድ ማሰማት የለበትም ሲባል ስለምሰማ ያመለካከት ትክክል እንዳልሆነም ለመጠቆም ነው ይላሉ ጻፊው። ምክር ሲፈለግ ሽምግልና ሲፈለግ አማላጅ ሲፈልግ ወዘተ የሰው ልጅ የሚሄደው የድሜ ባለ ጸጋ ወደ ሆኑት ሰዎች ነበር ነው ወደፊትም ይሆናል ኑሮ አስተማሪ ነው በድሜ የቆየው ሰው ደግሞ በተመክሮ የሚገበየው ዕውቀት የላቀ ነው ከሐቅ ጋር መጣላት ሆኖ ግን ዘንድሮ በኢትዮጵያ የፖለቲካ ትግል ውስጥ በድሜ መክፋት መረገም እንደሆነ የሚሰብኩ በርከተዋል በተለይ የሰለጠነ ፖለቲካ የሚለውን አፍዝና መታት የሆነውን ሐሳብ አቀንቃኞች በፖለቲካው ብስለት ያንበሳውን ድርሻ የሚወስደውን የዚያን ትውልድ የቁርጥ ኢትዮጵያ ልጆችን ከትግሉ የማግለል ዘዴ በስፋት ተያይዘዋል የሚሰማቸው ካገኙ በድሜ የከበረው ሁሉ የኢትዮጵያ ወዳጅ ነው ብሎ ሙሉ በሙሉ መናገር ባይቻልም እጅግ በጣም በርካታ የሆነ ወድሜ ጠገብ ሐቀኛ ዜጋ ግን ለኢትዮጵያ ያለው ደጀንነት በፍጹም አጠያቂ አይደለም ሰለጠነ ፖለቲካ አቀንቃኞች የዚያን ዘመን ትውልድ ከዛሬው ፖለቲካ ትግል ውስጥ ገፍተው ለማውጣትና ከጥቅም ውጪ ለማድረግ የሚፈልጉት የፖለቲካ መሪውን ራሳቸው ብቻ ለማያስ ከመቋመጣቸው ጋር የተያያዘ ጉዳይ ነው ያ የዚያ ትውልድ ሲባል በአጠቃላይ የ1960ዎቹን ታጋይ ትውልድ ለማለት ሲሆን በዚያ ወቅት ለለውጥ የታገሉትን ሴተኛ ዳሪዎችን መምህራንና ባደሮችን ገበሬዎችን ጭቁኖት ታደሮችን ይያጣ አጠቃለላል አደራጅታቸዋልና ከፖለቲካው ትግል ውጡ የሚሉን በርካታ የሜሶና የሰፋ ውዳቂ ካድሬዎች በርካታ ሲሆኑ ከወያኔዎችና የዘመኑ ብልጽግናና ስብከት አራማጆችም መስማቱ አልቀረም የብልጽግናው ቁንጮ የሆነው መሪ ራሱ ባዮሎጂ ጨርሳቸዋል ሲልም አማርቶብናል በርሱ ቤት እሱ የሚያረጅ ነው የሚመስለው አንድ ወቅት የአፓባልና አመራር የነበረው ክፍሉ ታደሰ ከፖለቲካው በድሜ ብዛት ራሱን ማግለሉን ነግሮ ነበር የሚገርመው ግን ዛሬም ወደ 80ዎቹ ድሜ ተጠግቶ የነበረበትን ድርጅት ጡት ነካሽ ሆነውን አንጃ አማካሪ ሆኖ እየሰራ እንዳለም ይሰማል ያፓ ያለው ወገንና ወዳጅ አንድና አንድ ብቻ ነው ሰፊውና ጀግናው የኢትዮጵያ ህዝብ ብቻም ነው ካፒታሊስቱና ያረባ ሀገርም በጭራሽ አይወጡትም በተለይ የካፒታሊስቶቹ ቁንጮ አሜሪካ ያፓ በኢትዮጵያ ላይ የማይደራደር መሆኑ ካመስራረቱ ጀምሮ ስላወቀ ቀና አመለካከት የለውም በማንኛውም ኢትዮጵያ ውይይቶች ላይ ያፓ እንዳይኖር ይፈልጋል ይከላከላል ደርግ ሊወድቅ አካባቢ ከለንደኑ ውይይት ያፓ እንዳይገኝ አድርጓል ካሁኑ ባልተኛ ኢሃድግ ቁጥር 2 የሆነው ብልጽግናም ያፓን እንዳይጋበዝ ጫና አድርጎበታል ብልጽግናም ማሳቡን ወጥቷል አዲሱ ኮሎኔል ወደ ዲያስፖራው መጥቶ ድርጅቶችን ሲያነጋግር ያፓ መድረክ እንዳያገኝ በዘዴ አከላክለውታል እርባና ቢስ የሆነውን ያንጃውን ተጠሪ ነኝ ባዩን አቅርቦ ግን የዚያን ጀግና ትውልድ በሸና ቸተጣሉ ብሎ የግማሽ ሚሊዮን ህዝብ ለነጻነቱ የከፈለውን ደም ጭቃ ቀብቶ ለማለፍ ተጠቅሞበታል ያ ጠቅላይ ሚኒስትሩ ድራማ አንድ ሲሆን በቅርቡ ደግሞ በዘመኑ ኢሰፓ ብርቅዬ የሆኑ የኢሃፓ ባላትን እየጠቆመ ያስፈጀውን አንድ ካጂ ነባራ ባል ነኝ የሚል ቦዘኔ አቅርቦ ድራማ ሁለትን ተጫውቷል ጠቅላይ ሚኒስትሩ በሸና በቸ ተጣላችሁ ንግግሩ ካቀኛው ያፓ የተወረወረው ምላሽ በህዝብ ዘንድ ድጋፍን ስለቀነሰበት አስከፍታችሁ ከሆነ ይቅርታ ጠይቃለሁ ያለው አባባል ሙሉ ለሙሉ ጆሮአችን ውስጥ ሳይገባ በቅጽበት ስለጌታቸው ማሩ መገደል የተቆረቆረ መስሎ አለቀሰ ስላይሌ ፍዳም ምክራለ መስማታችን ስተት እንደነበረ ነገረን ሰውየው ጌታቸው ማሩና ኃይሌ ፍዳ የሚለውን ስሞች ከመጥቀስ ባሻገር ያለው ነገር የለም ምክንያቱም ሊነግረን የሚችል መረጃም የለውም ስለጌታቸው ሞት ማዘኑን ባንከለክለውም ግን ለምን እንደሞተ አንዳችም የሚያውቀው ነገር የለውም ኃይሌ ፍዳስ ምን ነበር ለኢሃፓ የመከረውና ኢሃፓ ያልተቀበለው ምክር ክብር ሊቀመንበር ማን ያውራ የነበረ ነውና ክብሩነቱ ምናልባት ዛሬ በህይወት ካሉት ያኔ ኃይሌ ፍዳን ካነጋገሩት እነቱን ቢሰሙ ዳግም ላይቀባጥሩ አርፈው ቁጭ ይሉ ነበር እንዲያው ለመጥቀስ ፈልጌ እንጂ ሊቁ ጠቅላይ ሚኒስትር ምክሬን ያዳምጣሉ የሚል ህልም የለኝም። ወደ ዋንኛው ሐሳብ ስመለስ አርጅታችኋል የሚሉን ከኛ የበለጠ ያረጁት ወይ በብልጽግና ወይ በወያኔ አለበለዚያም በኢዜማ ውስጥ ያሉ ፖለቲከኞች ሆነው ስናያቸው ምን ነው የድሜው ክብደት እነሱን አልነካቸው ማለቱ የሚገባ ይሆናል። መቼምኛ የዝንብም ጠንጋራ መለየት እንችላለን ለምን ጸጋ የተሞላውን እድሜያችንን እንደሚጠሉ አይጠፋንም። ሰለጠነ ፖለቲካ ሰውነን የሚሉ የሰው ትንሾች በህዝብ ላይ ያደረሱት ጉዳት ማለትም ከግድያ እስከ ስራት ከዘረፋ እስከ ማሳደድ ከመማገጥ እስከ ሲየል የፈጸሙ መሆናቸውን ከነማስረጃ ስላለን ያጋልጡናል ከሚልም ፍርሃት ሲሆን በሌላ በኩል ደግሞ ለሚወድቁባት የስልጣን ሽሚያም ያሰናክሉናል ከማለትም ነው። አልተሳሳቱም። በድሜ ጸጋው መባረክ ውግዝ ሊሆን እየተቃጣ ያለው በእኛ ሀገር ብቻ ሲሆን ሊያገለግሉትም የሚፈልጉትም ይሃፓን ነው። አፋቸው ሲገማ ይደክማሉ እንጂ መከራቸው የትም አይደርስም። የወቅቱ የሃውስ መሪ የሆኑት ኮንግረስ ማን ፖሎሲ በቅርቡ የ80 አመት አዛውንት ሊሆኑ ነው። የ77 አመቱ ጆ ባይደን ለዘንድሮ የፕሬዝዳንት ምርጫ ሊወዳደሩ ነው። ያሁኑ ፕሬዝዳንት ራስ ወድሜው 74 ነው። ማንዴላ ከስር ተፈተው ፕሬዝዳንት የሆኑት እኮ በ75 አመታቸው ሲሆን ከስልጣናቸው በገዛ ፈቃዳቸው ሲወርዱ ለ80 አመት የድሜ ባለጸጋነት ተቃርበው ነበር። ደግሞ ፖለቲከኛ መሆን አስቸጋሪ የጉልበት ስራ አይደለም። ቢሆንም ለኛ ለያፓዎች የጉልበቱንም ስራ ያለፍንበት ስለሆነ እናውቀዋለንና አሳፍረንም። ለነገሩማ ፖለቲካኮ ያምሮ ስራ ነው። ለዚህ ደግሞ ለ50 አመት የተቃረበ የማንበብ የመመራመር የመወያየት ተሞክሮ ስላለን የፖለቲካውን አግባብና ወጣት ጠንቅቀን እናውቀዋለን። ለዚህም እኮ ነው ያፓ የተመክሮ ከፍተኛ ተቋም ነው የሚባለው። በመሆኑም ለኢትዮጵያ ጠባብም ሆነ የብሔር ትምክህተኝነት ያስፈልጋት ምንነለውና በተለይ ቋንቋ ላይ መሰረት ያደረገ ፖለቲካ አገር ያጠፋል የምንለው። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የኢትዮጵያ ህዝብ የሚፈልገው ስርዓትነትን ማስወገድ የህክምና አገልግሎት ለማግኘት ትምህርት እንዲስፋፋለት የምግብና ውሃ አቅርቦት ለማግኘት መሬትላሹ እንዲሆን የዲሞክራሲና የሰብአዊ መብቶች መከበር ለዘመናት ሀገራችንና ህዝባችንን ያመሰ ያለው የፖለቲካ ችግር ሊቀረፍ የሚችለው ሁሉንም ያቀፈ የሽግግር ጊዜና መንግስት ሲዋቀር ነው ብሎ ለዘመናት በመታገል ላይ ነው። እነዚህን ህዝባዊ መርሆቹን ተግባራዊ እንዲሆኑ ነው ያፓ ሳይታክት የሚታገለው። ትግሉ ላስጨራሽና ደም የሚያስከፍል ቢሆንም በመጨረሻው የኢትዮጵያ ህዝብ ድል ማድረጉ የማይቀር ነው። የያፓም ግብ ይሄው ነው። የብቸናው ሙልጌታ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ ላለሁ። ነገር ቢሳሳት ከጠዋቱ ጥጃ ቢሳሳት ከእናቱ እንደሚባለው የሆያኔ ጸረ ኢትዮጵያነት ጸረ አማራነትና ጸረ ኦርቶዶክስ ተዋህዶ ዛሬ መጣበት በሽታው አይደለም። ከጥንስሱ ከደደቢት በረሃ እስከ አጼ ምኒልክ ቤተ መንግስት ተሸክሞት የገባ ነቀርሳው ነው። በቀላሉ የማይድን ዘረኝነት የተጠናወተው ወያኔ ዛሬ ከመቀሌ ገብቶ በአክሱም ሆቴል ስለመሸገ በጥፋቱ የሚጸጸት ከጥፋቱ የሚማርም አይደለም። ከአራት ኪሎ መንግስታዊ ሽብርተኝነቱ ወደ መቀሌ የጎጥ ሽብርተኝነት መዛወሩ ብቻ ነው ልዩነቱ። ከደደቢት በረሃ የወጣው ትግራይን ከኢትዮጵያ የማስቀንጠል ቅዠት በማኒፌስቶ ያስቀመጠ ቢሆንም እንደ ጭቃ ጠፍጥፎ በአዴንን ኦህዴድን ከፈጠረ በኋላ ነበር የሚጠራተንና የማይወዳትን ኢትዮጵያን ገዛሉ ከሚል ድምዳሜ ደረሰው። ኢትዮጵያን እየዘረፍኩ እየጨፈጨፍኩ እየከፋፈልኩ መግዛት እስከምችልበት ጊዜ እገዛለሁ፣ መግዛት ካልቻልኩ ኢትዮጵያን በታተኘ ወደ መቀሌ እመለሳለሁ ከኢሃዴግ ጠፍጠፍ ጀምሮ የተወጠነው። እነዚህን መሰሪ ዓላማዎቹን የሚያመቻች ህገ መንግስት ተብየውን አረቀቀ መንግስታዊ መዋቅሮችን 100% የሚባል መንገድ ወያኔዎች እንዲይዙ ታደረገ። መከላከያውን፣ ደህንነቱን፣ የፌደራል ኃይል የሚባለውን፣ የፖሊስ ኃይሉን፣ ፍርድ ቤቶችን፣ የመገናኛ አውታሮችን፣ የገንዘብ ተቋማትን ወዘተ የወያኔ መፈንጫዎች ሆኑ። የኮሎኔሉ አገዛዝ የኦሮሚያ ገዢዎችን ጨምሮ እየሰጡት ያለው መግለጫ ይህንኑ ነው። ኦሮሞዎችም፣ አማራዎችም፣ ጉራጌዎችም፣ ዶርዜዎችም ተገለዋል። ከዚህ አንጻር ግጭት እንጂ የዘር ፍጅት አይባልም፣ ይህን የዘር ፍጅት ነው እያሉ መዘገብም ሆነ ሪፖርት ማድረግ በጥብቅ የተከለከለ ነው በማለት ብቻ አልታቀቡም። በርካታ ጋዜጠኞችንም አስረዋል። አዲሶቹ ሹሞች ልክ እንደ ጀርመኑ ሂትለር ፓርቲው ናዚ አይሁዶች ብቻ ሳይሆኑ ጀርመኖችም ተገለዋል አይነት የደንቆሮ ጩኸት እያስደመጡ ነው። ከዚህ ላይ የሰው ልጅ ምላስ እውነትም ውሸትም ይናገራል እንዲሉ የኮሎኔሉ ምላስ የሚወጣው በአብዛኛው አስመሳይነትና ውሸት ነው ሲባሉ ያልሰሙ ወይም መስማት አንፈልግም ያሉ አድርባዮችና መንደኞች ስለ ኮሎኔሉ ከሚያራግቡት ማደናገሪያ እንዲታቀቡ ማስተማርም ከእንግዲህ በቃችሁ መባልም አለባቸው። በጥቅምትም ሆነ በሰኔ 2012 በኦሮሞ ጽንፈኞችና ቄሮዎች በተፈጸመ አሰቃቂ ጭፍጨፋዎች እነማን ተጨፈጨፉ፣ የነማን ንብረት ተቃጠለ፣ እነማንስ ተፈናቀሉ ለሚለው ጥያቄ የሸዋ ኦሮሞዎችም፣ አማራዎችም፣ ጉራጌዎችም፣ ወላይታዎችም፣ ሲዳማዎችም ተጨፍጭፈዋል። ከዚህ ላይ ልዩነት አይፈጠርም። ከአዲሶቹ ሹሞችና ከአጫፋሪዎቹ ጋር ልዩነት የሚፈጠረውና የዘር ጭፍጨፋ መሆኑ የሚታየው ለምን ተገደሉ፣ ምንስ በመሆናቸው ተገደሉ ለሚለው ጥያቄ በሚሰጠው ምላሽና አፈጻጸሙስ ድንገተኛ ነው ወይስ ታቅዶ የተደረገ ነው በሚሉት ላይ ነው። ከዚህ አንጻር አማራዎች ለምን ተጨፈጨፉ ለሚለው ጥያቄ አማራ በመሆናቸው ብቻ ትክክለኛው ምላሽ ነው። የሸዋ ኦሮሞዎችና አማራዎች፣ ጉራጌዎች፣ ወላይታ፣ ሲዳማዎች፣ ዶርዜዎች ወዘተ ምን የጋራ ነገር ስላላቸው ተገደሉ፣ ለምንስ ተገደሉ ለሚለው ጥያቄ ደግሞ የኦርቶዶክስ ሃይማኖት ተከታይና አማኞች በመሆናቸው ብቻ የሚለው ትክክለኛው ምላሽ ነው። ሌላ ወንጀል የለባቸውም። ይህን ማስተባበል ሆነ መከራከሪያ ማድረግ አይቻልም። ከዚህ አንጻር በሁሉም አካባቢዎች የተፈጸሙ ጭፍጨፋዎች ብሔርንና ሃይማኖትን በመለያነት በመጠቀም የተፈጸሙ በመሆናቸው የዘር ፍጅት አይደሉም ብሎ ለመሞገት መሞከር ህጋዊም አሳማኝም አይደለም። የጭፍጨፋው ተጠቂዎች ምን ስለሆኑ ፍጅት ተፈጸመባቸው ለሚለው ጥያቄ በመቀጠል ጭፍጨፋውና ፍጅቱ እንዴት ተፈጸመ፣ ግጭቱ በግጦሽ ወይም በውሃ አጠቃቀም እንደሚፈጠር ድንገተኛ ነው ወይስ በእቅድ የተፈጸመ ነው የሚለው ቁልፍ ጥያቄ መነሳት አለበት። ለዚህ ጥያቄ ትክክለኛውን ምላሽ ለማግኘት ሂደቱን መመልከት ይገባል። ቡድኖቹ የዘፋኙን ግድያ መንስኤ አድርገው ጭፍጨፋውን ለመፈጸም በእቅድ የተነሱና የተዘጋጁ መሆናቸውን በተጨባጭ ለመረዳት የሚከተለውን መመልከት ይጠቅማል። የዘፋኙ መሞት በማህበራዊ ድረገጾች የተለቀቀው ከምሽቱ 6 እስከ 6 ሰዓት ተኩል ባለው ጊዜ ውስጥ ነበር። የቄሮዎቹ ከተና የጭፍጨፋ ተግባር የተጀመረው ደግሞ ከሌሊቱ 7 ሰዓት 8 እና 9 ሰዓት ጀምሮ የተካሄደ መሆኑ ታስቦና ታቀዶ የተፈጸመ ለመሆኑ በቂ ማረጋገጫ ይሆናል። በመጨረሻም ከትክክለኛው ድምዳሜ ለመድረስ ዘግናኝና አስተቃቂ ጭፍጨፋ በእነማን ተፈጸመ የሚል ጥያቄ በማንሳት ከትክክለኛ ተዋናዮቹ ላይ መድረስ ይቻላል። ለዚህ ትክክለኛው ምላሽ የሚሆነው ከሁለት ዓመታት በፊት የክብር ጥሪ ተደርጎላቸው የገቡትና የእቡ መንግስታት ነን የሚሉት እነ ኦነግ፣ ኦፌኮና የመቀሌዎቹ አጋሮቻቸውና የኮሎኔሉ አገዛዝ በቀጥታም ሆነ በተዘዋዋሪ የፈጸሙት የተቀናጀ ተግባር መሆኑን ማስተባበል አይቻላቸውም። ላለማመን መውተርተርም ስህተት ነው። ተግባሩ አሳፋሪ ነው። አሳፋሪና ነውረኛ ተግባራትን አድበስብሶ አለባብሶ ማለፍም ሌላው ትልቁ ስህተት ነው። ዘረኞቹም ሲያደርጉት ነበር እንጂ ማፈር የነበረባቸው ያደረጉትን መናገር አሳፋሪ ቢሆን አይገባም። የኢትዮጵያ የ40 ዓመታት ታሪክ የኋልዮሽ ጉዞ ነበር። ይህ አገራችንና ዜጎቿን ያሳፈረና ያሸማቀቀ ዘረኝነት ሊቋጭ ይገባዋል። ሊያበቃ የሚችለው ደግሞ በወር ተረኝነት በሚካሄድ የፈረቃ አገዛዝ ሳይሆን የዴሞክራሲ ባህል ግንባታውን ካለምንም ማወላወል ከመሬት ላይ ማሳረፍ ሲቻል ብቻ ነው። ለዚህ ደግሞ ኢህአፓ በ60ዎቹ ጀምሮ የታገለለትና መስዋዕትነት የከፈለበት ሁሉን አሳታፊ የሆነ የሽግግር መንግስት ሲቋቋም ብቻ ነው። ለዚህ እውን መሆን ተባብረን እንታገል ሲሉ ፍሳ ሙልጌታ ከአቃቂ አዲስ አበባ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Get on by Africa Madina Anche Fekeramba Hagani Addis Ababa.